Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪ አድማጮች። የዕለተ አርብ 28 2014 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም ወቅታዊ ጉዳዮችን የሚዳስሱና ወጣቶችን የሚመለከቱ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል በአማራ ክልል 147 ሴቶች ላይ ያስገድዶ መድፈር ጥቃት መፈጸሙን ክልሉ አስታውቋል።
እስካሁን በእኛ የተረጋገጠ በእጃችን የደረሰ መረጃ ወደ 147 ሴቶች ያስገድዶ መድፈር ደርሶባቸዋል። ከዚህ ውስጥ 17 ህጻናት ናቸው።
የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ሆኑትን ወይዘሮ አስናቆ ድረስን ሰማችሁት። ሙሉ ዘገባው በምሽት ይቀርባል።
ጥቆማው ለዚህ ጉዳታው የሚያመዝነው ብዙ ሰው ሊሞት ይችላል ያለ ነው። ምክንያቱም አንደኛ ቤተሰብ ያገዝ ነው አሁን አብዛኛ ያለው እዛ ከሄዱ ቤተሰብ ማገዝ ይቀራል።
በኢትዮጵያ እየተካሄደ ያለው ጦርነት በወጣቶች ላይ እያስከተለ ያለውን ተጽዕኖ አስመልክቶ ካነጋገርናቸው ወጣቶች መካከል አንዱን የሰማችሁት። ሙሉን ወደ ኋላ ላይ ታገኙታላችሁ። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በቱርክ የአፍሪካ ጋርነት ጉባኤ ላይ ለመገኘት ዛሬ ቱርክ መግባታቸው ተነግሯል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ዛሬ ባሰፈሩት መልእክት ከቱርክና አፍሪካ የመሪዎች ጉባኤ ጎን ለጎን እኔና የልዑካን ቡድኔ ከፕሬዚደንት ኤርዶጋን ጋር የሁለትዮሽ ውይይት ዛሬ አካሂደናል። የሁለቱ ሀገራት ታሪካዊ ግንኙነት ሁሌም በመከባበር ላይ የተመሰረተ ነው። ትብብራችን በገንቢ ተሳትፎ ላይ በመመስረት ተጠናክሮ ይቀጥላል ብለዋል። የቱርክ አፍሪካ ጋርነት ጉባኤ በኮቪድ-19 ሳቢያ ለሁለት ዓመታት ተቋርጦ የነበረ ሲሆን ዛሬና ነገ በዋና መዲናይቱ ኢስታንቡል እንደሚካሄድ ተመልክቷል። በአፍሪካ ውስጥ ትልቅ የንግድ ግብይት እንዲኖራት በመስራት ላይ የምትገኘው ቱርክ አፍሪካ ውስጥ ከ30 በላይ ኤምባሲዎች መክፈቷ ተነግሯል። የቱርክ ፕሬዚደንት ጣይብ ኤርዶጋን ከአውሮፓውያኑ 2003 ጀምሮ ለ28 ጊዜያት አፍሪካን የጎበኙ መሪ መሆናቸውን መዘገቡ ይታወሳል። ካሜሩን ውስጥ በቻድ ሐይቅ አካባቢ በሚጥለው ዝናብ መቀነስ እየደረቀ በመጣው ወንዝ ሳቢያ በተፈጥሮው የውሃ እጥረት በአካባቢው ማህበረሰብ አባላት መካከል ግጭት መባባሱ ተነግሯል። በሰሜን ካሜሩን ጫፍ የተነሳው ድርቅ በሰብልና ከብቶች ላይ ጉዳት በማድረሱም የአካባቢውን ሕይወት እንዲከብድ ያደረገ መሆኑ ተገልጿል። በተለይ በሐይቁ ዳርቻ የሚኖሩ የአሳ አጥማጆችና ገበሬዎች ዘንድ የተረፈውን ነገር ለመቆጣጠር ግጭት መከሰቱ የአካባቢው ነዋሪዎች አስረድተዋል። የተባበሩት መንግስታት የሰሜን ካሜሩን አካባቢ የሚመግበው ትልቁ የቻድ ሐይቅ ባለፉት 10 ዓመታት ውስጥ 95% መቀነሱን አስታውቋል። የመንግስታቱ ድርጅትና የካሜሩን መንግስት በርስ በርስ ግጭት ውስጥ የሚገኙትን በአካባቢው የሚኖሩ ማህበረሰብ አባላትን ለማስማማት ያደረጉት ጥረት ፍሬ አለማስገኘቱም ተገልጿል። ፕሬዚደንት ጆ ባይደን ትናንት ባሰሙት ንግግር የኮቪድ-19 ኦሚክሮን ቫይረስ ዩናይትድ ስቴትስ ውስጥ በከፍተኛ ደረጃ እየተስፋፋ መምጣቱን ገልጸው አሜሪካውያን ክትባቶችን ወይንም የማጠናከሪያ ክትባቱን እንዲወስዱ አሳስበዋል። ፕሬዚደንቱ በዚህ ክረምት ከባድ ህመምና ሞት እየተመለከትን ነው በማለት ኮቪድ-19 እያስከተለ ያለውን ጉዳት አደገኝነት ገልጸዋል። ቻይናና ሩሲያ የተቀናቃኛቸውን የዩናይትድ ስቴትስን የጠፈር ሳተላይት ጂፒኤስ እና የአውሮፓውያኑን ጋሊሊዮ ሳተላይት የቅኝት ስርዓት ለመፎካከር የቴክኖሎጂ ጥምረት እየፈጠሩ መሆናቸው ተነገረ። ይህ የሆነው ሁለቱ አገሮች ወታደራዊና ስትራቴጂካዊ ትብብር ለመፍጠር እየተቃረቡ መሆናቸው እየተነገረ ባለበት በዚህ ወቅት መሆኑን ተመልክተዋል። ሁለቱም አገሮች ለተጨማሪ እይታ የሚረዳቸውን የሳተላይት ቴክኖሎጂዎች በየአገሮቻቸው መሬት ላይ ለመትከል ተስማምተዋል። በዚህ ዓመት መጀመሪያ ላይ የሩሲያን ግሎናስ የተባለውን የሳተላይት ጣቢያ ቻይና በምድሯ እንድትተክል ፈቅዳለች። ሩሲያን ባጸፈው ቻይና በይዳው የተሰኘውን የሳተላይት መሳሪያዋን ሩሲያ ውስጥ እንድትተክል ተስማምታለች። ይህ ሁለቱ አገሮች ሰፋ ያለውን የዓለም ክፍል እንዲቃኙ ተጨማሪ አቅም የሚፈጥርላቸው መሆኑን ብቻ ሳይሆን በሁለቱ ሀገሮች መካከል እየታየ ያለውን ስምምነት የበለጠ መግባባትን እየፈጠረ መምጣቱን እንደሚያሳይ ተነግሯል። ሁለቱ ሀገሮች በተለይ ቻይና ከዩናይትድ ስቴትስ ጋር የምታደርገው ፉክክር ለምዕራቡ ዓለም አደጋ መሆኑን አስረድተዋል። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስትን እንደ አውሮፓውያን አቆጣጠር ህዳር 17 ለጋዜጠኞች በሰጡት መግለጫ ይሄ ነገር እጅግ አደገኛ የሚያደርገው በዓለም አቀፉ ማህበረሰብ ላይ የሚደቅነው አደጋ ነው፣ ለስትራቴጂካዊ መረጋጋትም አደገኛ ነው ብለዋል።
ሀብታሙን ለዜናው አመሰግናለሁ። የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለራዲዮ በቴሌቪዥን ተመልካቾቻችን ምስልን በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭታችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድና የሳተላይት አድራሻዎቻችን መከታተል የሚችሉ መሆኑን ከአክብሮት ጋር እናሳውቃለን። በዚህም መሰረት ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በማህበራዊ ትስስር ገጾቻችን በፌስቡክ እና በትዊተር @voaamharic በማለት አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በአማራ ክልል የህወሓት ኃይሎች ተቆጣጥረው በቆዩባቸው አካባቢዎች ብዙ ሴቶች ላይ ያስገድዶ መድፈር ጥቃት መፈጸማቸውን የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ባካሄደው መጠነኛ የዳሰሳ ጥናት ማረጋገጡን ገለጸ። የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ በሰጡት መግለጫ የህወሓት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት 147 ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ በቅርቡ የተለቀቁ አካባቢዎችን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል። አስቴር ምስጋናው ዝርዝር አላት።
የአማራ ክልል ሴቶች ሕፃናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አስናቁ ድረስ በሰጡት መግለጫ የህወሓት ኃይሎች በአማራ ክልል በቆዩባቸው አንዳንድ አካባቢዎች ቢሮ ባደረገው መጠነኛ የዳሰሳ ጥናት 147 ሴቶችን አስገድደው መድፈራቸውን ማረጋገጣቸውን ተናግረዋል። የዳሰሳ ጥናቱ ደሴንና ኮምቦልቻን የማይጨምር መሆኑን የገለጹት ወይዘሮ አስናቁ እነዚህ አካባቢዎች ሲጨመሩ ቁጥሩ ሊጨምር እንደሚችል ገልጸዋል።
ከሕፃናት ድረስ እስከ አዋቂዎች ድረስ የሚያካትት እስካሁን በእኛ የተረጋገጠ በእጃችን የደረሰን መረጃ ወደ 147 ሴቶች ያስገድዱ መድፈር ደርሶባቸዋል። ከዚህ ውስጥ 17 ሕፃናት ናቸው። ነገር ግን ይሄ ለተለቀቁ አካባቢዎች እኛ በደረስንበት ልክ ነው። እንደሚታወቀው ይህን መረጃ ማግኘት በጣም ከባድ ስለሆነ በጥንቃቄ የሚሰራ ስራ ከመሆኑ አንጻር እስካሁን ጥረት ተደርጎ የተገኘው መረጃ ይሄ ነው። ግን ቁጥሩ ከዚህ በላይ በጥፍ እንደሚያድግ ደግሞ ምልክቶች ስላሉ በቀጣይ ጥናት ሲጠናቀቅ የተሟላው መረጃ ስቶት ይቻል ይችላል።
የአሜሪካ ድምጽ የህወሓት ኃይሎች ተቆጣጥረውት በነበረው በንፋስ መውጫ ከተማ ያነጋገራቸው የተደፈሩ ሴቶች ድርጊቱ የተፈጸመባቸው በህወሓት ታጣቂዎች መሆኑን በወቅቱ መግለጻቸው ይታወሳል።
አራይዙ የቱን ግብት ብሎ ካራውን ይደፈረኝ እና በካራ ሊቀደኝ አለ። አንዱ ላንዱ የሚመጣ ሰው የለም። ጭል ያለ ነው። አይሙን ተወክቶ ይዘለቃል እና ፍጅዋ ሁለተኛ ለማንም አልዋጋም። ቆጠባ ብር ከፍላለሁ። የገብርኤል በነገው ነበር ምን ካፈል ያ 1020 ብር ወስዶብኛል። የራሴ የምቆጥበው ተቀመጠ። ለማንኛውም ቀበሌ ነው ዲስ ምጭ፣ ለማንኛውም አስተዳደር ነው ዲስ ምጭ። ቦምብ ይዟል፣ ካራ ይዟል፣ ክላሽ ይዟል። ምን ያላዙስ ኮተታል። ይተኩስ ለግር ነው ቀልጠም የሚያመጣልህ። ቀስቀስ ብትል አንተ እግሪ ነው ቀልጠም የሚያመጣልህ።
ከተቀመስኩበትም 3-4 ነው መጡብኝ። ካመጡም አዛ በኋላ አንዱ ልጄ ነፍስ ያወቀ ነው ሪ ሲል መታለሁ ገላለሁ ሲሉ ያ በቃ አስገድዶ ያ ደፈረኝ። እኔን ማለት ለሶስት ለአራት ጥይቱን እየደገነ ማለት አዛም በኋላ ሴትቷን ልጄ እሪ ስትል ያኛው ሸፍኖ ወደዛ ይዞብ ሄደ። ያ ልጄን ብዬ ስታገል ያ ጭኔ አንድ የሚታይ ነገር የለም። ያው ተጎድቻለሁ። እንዴት ተጎዳው ነው የምነግርሽ። እንዳለ መለጥልጥ ነው ያልኩት። ሁለተኛ ልጄ እሪ ያለበትን ያው ልጄንም መተውታል። ህፃን ነው፣ የ8 ዓመት ነው። መተውብኛል። እንትን ሲያረጋ ልጆች አይናቸው ፈጦ ቡድጌጂ ያታደፈርኩ ምን ታረጋለሽ?
የሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊዋ ወይዘሮ አስናቁ ድረስ ለሴቶች መብት ቆመናል የሚሉ ዓለም አቀፍ ተቋማትና የመገናኛ ብዙሃን ለነዚህ የተጎዱ ሴቶች ከተቋቋሙበት ዓለም አንጻር የሚጠበቅባቸውን አለማድረጋቸው እንዳሳዘናቸው ገልጸዋል።
እንግዲህ ስላስገድዶ መድፈር ስናነሳ በዓለም አቀፍ ህግ አስነዋሪ አስጠያፊ የሰብአዊ መብት ጥሰት እንደሆነ ታምኖበት የዓለም አቀፍ መንግስታት ስምምነት ተፈራርመዋል። ይህን ችግር በማስወገድ ረገድ ማንኛውም በሴቶች ላይ የሚደርሱ የጾታዊ ትንኮሳዎችን ጨምሮ የሰብአዊ ጥሰት ናቸው በሚል ህግ ወጥቶ ስምምነት ተፈራርሞ ሁሉም የዓለም ሀገራት የአፍሪካ ሀገራት እና ሀገራችን ኢትዮጵያ ህጎች ወጥተው እየታገልን ባለንበት ጊዜ ነው አሸባሪው ወራሪ ኃይል ሴቶችን፣ ህፃናትን፣ አረጋውያንን ጭምር በጅምላ እየደፈረ ያለው ማለት ነው። ስለዚህ ይሄን ህግ ያወጡ ምዕራባውያን ሀገራትም የዲሞክራሲያዊ ሀገር ነን የሚሉ መሪዎችም ጭምር ያወጡት ህግ ሲሻር ሴቶች፣ ንጹሃን እናቶች፣ ህጻናት በጅምላ እና በቡድን መደፈር አደጋ ሲደርስባቸው ሲንገላቱ በዚህ ምክንያት ራሳቸውን እስከ ማጥፋት ድረስ የሚደርስ ወንጀል ሲፈጸምባቸው ማውገዝ አይደለም፣ ችግሩ እንዲቆም መስራት አይደለም፣ ችግሩን ስለመስማታቸው ማረጋገጫ እየሰጡ አይደለም።
በአማራ ክልል በህዋት ቁጥጥር ስር በነበሩ አካባቢዎች በተለይ በንፋስ መውጫ ከተማ 70 ሴቶች መደፈራቸውን አምነስቲ ኢንተርናሽናል የተሰኘው የሰብአዊ መብት ተቋም በቅርቡ ይፋ ባደረገው ሪፖርት ማስታወቁ ይታወሳል። በዚህ ጉዳይ ላይ የህዋት ከፍተኛ አመራሮች ሰራዊታቸው በተቆጣጠረባቸው አካባቢዎች በንጹሃን ዜጎች ላይ ጥቃት አለመፈጸሙን በተደጋጋሚ ማስተባበላቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
እያዳመጣችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ ፕሮግራማችን እናልፋለን። በኢትዮጵያ ምዕራብ ትግራይ ውስጥ መጠነ ሰፊ የጅምላ እስር፣ ግድያና አስገድዶ ከመኖሪያ ማባረርን የመሳሰሉ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋቹ አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ባወጡት የጋራ ሪፖርት አስታውቀዋል። ተቋማቱ ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፍ እርምጃ እንዲወሰድም ጠይቀዋል። ታሙስዩን ስርዝራለሁ።
በሰሜን ኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋቾቹ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ እስር፣ ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል፣ ፈጻሚዎቹም የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፋው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብሏል ሪፖርቱ። በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደወሎች ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆዋን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። ይገባኛል የድንበሩ ዝግብ በሰነበተበት የምዕራብ ትግራይ ቀጠና በጉርጉዞያኑ ህዳር 2020 ዓ.ም ግጭት ከተቀሰቀሰ ወዲህ ስፍራው እጅግ አስጠቃቂ ድርጊቶች የሚፈጸሙበት ሆኗል ያለው ሪፖርቱ፣ ጅምላ ጭፍጨፋ፣ ኢላማ ያለየ የቦምብ ድብደባና መጠነ ሰፊ የሆነ የትግራይ ተወላጆችን አስገድዶ ማፈናቀል ከድርጊቶቹ መካከል እንደሆኑም አውስቷል። የተባበሩት መንግስታት ድርጅት የሰብአዊ ድጋፍ ጉዳዮች ቅንጅት በመጻሩ ኦቻ በጉርጉዞያኑ ታህሳስ 2021 ባወጣው ሪፖርት 1.2 ሚሊዮን ሰዎች ከምዕራብ ትግራይ መፈናቀላቸውን ያስታወሰው የሁለቱ ድርጅቶች የጋራ ሪፖርት ከጎርጎሳውያኑ ህዳር 25 እስከ ታህሳስ 1 2021 ድረስ ብቻ 10,000 የትግራይ ተወላጆች ከስፍራው መፈናቀላቸውን መዘገቡን፣ ስፍራው ባለበት የጸጥታ ስጋት ምክንያት ደግሞ የረድኤት ድርጅቶች ስራቸውን ለማዳረስ እንዳቃታቸው አክለዋል። በህዳርና ታህሳስ ወራት አምነስቲ ኢንተርናሽናልና ሂውማን ራይትስ ዎች በአማራ ሚሊሺያና ክልላዊ የጸጥታ ኃይሎች በትግራይ ተወላጆች ሰላማዊ ሰዎች ላይ በአዲባይ፣ ሁመራና ራዋን ከተሞች የተፈጸሙ ጥሰቶችን በተመለከተ ቁጥራቸው 31 ለሚሆኑ ምስክሮች፣ ከጥቃት የተረፉ ሰዎች፣ ለእስር የተዳረጉና ተገደው የተባረሩ ሰዎች ቤተሰቦችን በስልክ ቃለ መጠይቅ እንዳደረጉ አስታውቀዋል። በሶስቱ ከተሞች ውስጥ ፋኖ ተብሎ የሚጠራው ሚሊሺያን ጨምሮ የአማራ ክልል ፖሊስ ኃይልና ሚሊሺያ ከህዳር ወር ጀምሮ የትግራይ ተወላጆች ላይ ከበባ አድርገዋል። ቤተሰቦችን በመነጣጠል እድሜያቸው ከ15 ዓመት በላይ የሆኑ ሴትም ሆነ ወንድ ለእስር ዳርገዋል ሲል የሚዘረዝረው ሪፖርቱ ሴቶች፣ ህጻናት፣ የታመሙ ሰዎችና አረጋውያን ከአካባቢው ለቀው እንዲወጡ በግዳጅ ተደርገዋል ብለዋል። ከተባረሩት ሰዎች መካከል የተወሰኑት በማዕከላዊ ትግራይ መድረሳቸውንና ሌሎቹ ያሉበት እንደማይታወቅም ተጠቅሷል። የኢትዮጵያ መንግስት በቀረቡ ክሶች ላይ መልስ እንዲሰጠን በተደጋጋሚ በስልክ ለማግኘት የሞከርንላቸው ባለስልጣናት ለዛሬ ሊገኙልን አልቻሉም። ምላሻቸውን እንዳገኘን እናቀርባለን። ምዕራብ ትግራይ በሚል የሚጠራው ስፍራ የአማራ ክልልና የትግራይ ክልል ህዝቦች በይገባኛል ውጥረት የቆዩበት የሰሜኑ ጦርነት ከመቀስቀሱ በፊት በትግራይ ክልላዊ መንግስት አስተዳደር ውስጥ ተከልሎ የነበረ ስፍራ ነው። በአሁኑ ሰዓት ደግሞ የስፍራው ታሪካዊ ባለቤቶች እኛ ነን ሲሉ አቤቱታ ሲያሰሙ በነበሩት የአማራ ብሔር ተወላጆች ኃይል ስር ይገኛል። በተለያዩ የመብት ድርጅቶችና የመገናኛ ብዙሃን በኩል ኃይሎቼ ያልፈጸሙትን ጥፋት እንደፈጸሙት ተደርጎ ተቀናብሮ እየቀረበ ነው ሲል ተቃውሞውን ሲያሰማ የሰነበተው የኢትዮጵያ መንግስት የሰሜኑ ጦርነት በተቀሰቀሰ ማግስት በማይካድራ ከተማ የደረሰውን ጭፍጨፋ ጨምሮ ሌሎች የሰብአዊ ጥሰቶችን የፈጸሙት የትግራይ ኃይሎች ናቸው ሲል ይከሳል። በስፍራው የቀጠለው የመብት ጥሰትን አስከፊነት በመመልከት የተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የጦርነት ህግን የጣሱ አስከፊ ድርጊቶችን ጨምሮ በትግራይ ግጭት ውስጥ የተፈጸሙ ጥሰቶችን ለመመርመር ነፃ ዓለም አቀፍ መላ እንዲያቋቁም፣ በሁሉም ደረጃዎች የሚገኙ ጥፋተኞች ለወደፊቱ ተጠያቂ ይሆኑ ዘንድ እንዲለዩ ድርጅቶቹ ጥሪ አቅርበዋል።
ሀብታሙን ለዘገባው እናመሰግናለን። በኢትዮጵያ ከተጀመረ አንድ አመት የሞላው ጦርነት በሀገሪቱ ላይ ሰፊ የሆነ ማህበራዊ፣ ምጣኔ ሀብታዊና ስነ ልቦናዊ ጫና እያሳደረ ይገኛል። ጦርነቱ እየተስፋፋ የመጣ ሲሆን ኢትዮጵያ በመላ ሀገሪቱ ተግባራዊ የሚደረግ ያስቸኳይ ጊዜም አውጃለች። ወጣቶች በጦርነቱ የተነሳ የተከሰተው የኑሮ ውድነት፣ ሰላም ማጣት፣ የሀገሪቱ ጣፋንታና የመፍትሄ አካል መሆን አለመቻል ግራ መጋባትና ጭንቀት ውስጥ እንደከተታቸውም ይናገራሉ። ኤደን ገረመው የተወሰኑ ወጣቶችን አነጋግራ ተከታዩን አሰናድታለች።
ከተጀመረ ልክ አንድ አመት የሞላው የሰሜኑ ኢትዮጵያ ግጭት እየተስፋፋ መጥቶ ኢትዮጵያ እንደ ሀገር ያስቸኳይ ጊዜ አዋጅ እንድታወጅ አድርጓታል። በዚህ ሁሉ ውስጥ በተለያዩ አካባቢ ያሉ ወጣቶችም ግራ መጋባትና ጭንቀት ውስጥ መሆናቸውን ይናገራሉ። ይግዛው አባዬ የ26 አመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና አንድ አመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን ጦርነቱ ስላስከተለበት ጫና እንዲህ ይላል።
የጦርነቱ መስፋፋት ጋር እንዲኖረን ዋል በቃ በየቦታው በሁለቱም ክልል ያሉ ሰዎች እንዲሁም በሶስቱ ማለሁን እሱ ያሉ ሰዎች አሁን በጣም በራብ ይሰቃይናለ። አሁን ያለ በጣም አስቸጋሪ ነው። ከሞቱ ይኖራል ብዙ በራብ ምክንያት ጠዋት ምክንያት ሞት ይኖራል። ያን ነገር ነው የሚያሳስበው። ከአሁን በቃ ሁሉም ነገር በጣም ተወደዋል። ሽንኩርት እንኳን አሁን 50 ብር ግብቷል። የተባለው ለኪሎ አምና አሁን 10 ብር 15 ብር ስንገዛ የነበረው አሁን 50 ብር ግብቷል የተባለ ነው። በርበሬ በጣም ተወደዋል። 300 ብር እንደውም አሁን ያው በዚህ ሰሞን አለ ኮሚኒ በጣም ሀዛ በላይ ሊሆን ይችላል። ለኪሎ 300 ብርና ሀዛ በላይ ሆኗል። እና እንደዛ እየሆነ ስለሆነ በቃ ከብዷል አሁን።
ይግዛው የጦርነቱ ሁኔታ በእያንዳንዱ ወጣት ደጃፍ ማንኳኳቱም ወላጆችን ጭምር እያሳሰበ ነው ሲል ይገልጻል።
የአስቸኳይ ጊዜ አዋጅ ነው አሁን ዝም ብሎ ተነስቶ ስልጠና ሳይሰለጥኑ ስለሆነ አስቸኳይ ጊዜ አዋጅ ሊካሄድ የሚችለው ያን አሁን በጣም ከባድ ነው። ያለምንም ልምድ ሄዶ ጦርነት መግባት ደግሞ በጣም ይከብዳል እና ያን በጣም አስቸጋሪ ነው የሚሆነው። አሁን ይህ ስጋት ነው ለሁሉም ወጣት። በተለይ በግርግር ሄዶ መግባት በጣም ይከብዳል። ከጥቅሙ ይልቅ ጉዳት ነው የሚያመዝነው። ብዙ ሰው ሊሞት ይችላል። ያን ነው ይከብዳል። ምክንያቱም አንደኛ ቤተሰብ የሚያግዝ ነው አሁን አብዛኛ ያለው እዛ ከሄዱ ቤተሰብ ማገዝ ይቀራል። ህይወትም እስከ ማጣት ይደርሳል ብሎ ስለሚያስቡ ቤተሰብ በቃ እነሱም ከወጣት በበለጠ ደግሞ ለማባት ቤተሰብ በጣም ችግር ውስጥ ነው ያሉት። በጣም ያስባሉ። በየቀኑ እየደወሉ እንዴት ነው ምናምን ነው የሚሉት።
ሌላዋ የአዲስ አበባ ዩኒቨርሲቲ የ4ኛ ዓመት የህግ ተማሪ ሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች።
በጦርነቱ ምክንያት የኑሮ ውድነት በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየለው ማለት ነው። እዚህ እንደማንኛውም ሰው ከዛሬ ነገ ደግሞ የባሰ ነገር ነው ሁሉ እየመጣለው። ምንም አይነት ነገር ለመግዛት ለመገበያየት ዋጋ በጣም እየናረስ ይመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን ያው እኔ ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል፣ በሰላም ወጥቶ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል። ምክንያቱም ይህን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን አገሪቷ ውስጥ ባለው ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ በተለያዩ አካባቢዎች ሰዎች የተፈናቀሉ ብዙ የተገደሉ ነው። ተማሪዎች ከትምህርታቸው ገበታ ላይ ተነስተዋል። ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ፕሮፋይል የሚደረጉ ሰዎች አሉ። እና ያ ነገር እግዚአብሔር ይመስገን በእኔም በቤተሰቤ ላይ እስካሁን አልተከሰተም። ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኛል።
በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች።
ያለ ብዬ የማስበው በእኔ ላይ ፐርሰናል ያለ ብዬ የማስበው ጫና ትምህርት ቤት ያው ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱም ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው አይደለ? ያው ወጣቱም ብዙ የወጣቱ ያለው ትምህርት ቤቶች ውስጥ ዩኒቨርሲቲ ስለሆነ ማለት ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል ብዙ ጊዜ። አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው ከሌሎች ከምንሰማቸው ከክፍል ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥም ያለው ነገር ደግሞ እንደ ህግ ተማሪ ያው ለፖለቲካውም ለሀገር ተሆነዚህ ከም ቅርብ ስለሆነ ያው ቴንሽኑን ፊል ታደርጊያለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሳብሽን ደግሞ እንደዚህ በግልጽ እንዳትገልጂ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ያው ጫና ቢኖረውም ሚስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በአዲስ ዩኒቨርሲቲ ላይ ይህን ያለ የተጋነነ ነገር እስካሁን ድረስ አላጋጠመኝም። ከዛም በላይ ደግሞ ወደፊትስ የገበያው የስራው ማርኬት ምን ይመስላል? ስራ የሚባል ነገር ካለ ወይ? ሀገሪቷ እንዴት ነው የምትቀጥለው? ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው። ያ ስጋት አለ። ግን ያው ምንም ሶሉሽኑ ኬት ማን ሊሰጠኝ እንደሚችል እኔም ሰው የሶሉሽኑ አካል መሆን ፈልግ ደግሞ ከምን መጀመር እንደሚችል ለማለቅ ከስጋቱ ጋር መቆየት ነው ማለት ነው ያለኝ አማራጭ።
በጸሎት ምንም እንኳን የአስቸኳይ ጊዜ አዋጁን በግሏ ባትስማማበትም ጠብቀው እንደነበረ ግን ትገልጻለች።
የአስገደር ጊዜ አዋጅን ሲክስ ኢመርጀንሲውን የሰማሁት ዛሬ ጠዋት ነው። እንደውም ጓደኞች የነበሩ የነገሩኝ እና እውነቱን ለመናገር አላስደነገጠኝም። ማለት ምናልባት የጠበቁት ነገር ስለሆነ ሊሆን ይችላል። ያው እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ወረድ አስቤው ነበር። እና ያስደነገጠኝ ነገር አይደለም፣ ግን ሁኔታው በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት እቺ ሀገር ሀገሩን እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት ብዬ አምናለሁ። የሚከተላቸውን መንገዶች ሁልጊዜ ባልስማማባቸውም ለምን እንደተደረገ ይገባኛል።
ሌላው ስሙና ማንነቱ እንዳይገለጽ የጠየቀ ወጣት በግንባታ ስራ ላይ እንደሚገኝ ገልጾ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይህም የሰራተኞቹንና የአጋሮቹን ቅስም እየሰበረ ነው ይላል።
እንደ ግለሰብ ያው መጨረሻዊ ነገር ጦርነት ማንኛውን ሰው ማፈናቀሉ መጉዳቱ የማይቀር ጉዳይ ነው። አንዳንዱ ሊሞት ይችላል፣ ከንግዱ ሊፈናቀል ይችላል። እኛ ንግዳችን ደክሟል፣ ኢኮኖሚው ወድቋል፣ ሰራተኛ ደሞዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው። ያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ። ስለዚህ ጦርነቱ ፎር ሹር ያው ጎቶናል።
የአራተኛ ዓመት የህግ ተማሪ የሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርሲቲ አካባቢ ግን ወጣቶች ስደትን እንዳማራጭ እያንሸራሸሩት መሆኑንም ገልጻ እሷ ግን ሁኔታውን እስከ መጨረሻው ለማየት መወሰኗን ትገልጻለች።
እንደዚህ አይነት ሀሳብ ያላቸውን ሰዎች አውቃለሁ። እንደዚህ አይነት ሀሳብ ካላቸው ሰዎች ጋር ተወያይቼ አውቃለሁ። በዚህ ጉዳይ ግን ሀገር ለቆ መውጣት ለእኔና በቅርብ ያሉ ጓደኞች እንደ መፍትሄ አላየውም። እንደ መፍትሄ የሚያዩ ሰዎች ለምን እንደሚያዩት ይገባኛል። ግን አሁን በቃ ኮቪድ ከገባበት ጊዜ ጀምሮ ሀገራችን ቸኮን ዓለም ላይ የተፈጠረ ነገር እያየ ነው አይደለ? ስለዚህ ከሀገር ቢወጣ የተሻለ ነገር ያጋጥመኛል ብዬ አላምን። ስለዚህ ይህ ጊዜ እስኪያልፍ ድረስ እኔ በግል በማምነው ወደ ፈጣሪ ከመጸለይ ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ ከጓደኞቼ ከጎረቤቶቼ ጋር መጋፈጥ ነው እንጂ ምርጫ ማድረገው ሀገር ለቆመጣ መፍትሄ ነው ብዬ አላስብም።
ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደንንና ሐሳባቸውን ያጋሩንን ወጣቶች እናመሰግናለን። የዓለም የሰራተኞች ድርጅት ከግማሽ በላይ የሚሆን በገጠር የሚኖር ህዝብ መሰረታዊ የጤና አገልግሎት እንደማያገኝ አስታውቋል። በእነዚህ ስፍራዎች የባለሙያዎችና አስፈላጊ ቁሳቁሶች ችግር መኖሩንም ይጠቁማሉ። የኮቪድ-19 ቫይረስ ደግሞ የቀደሙ ችግሮችን ማባባሱን ታዛቢዎች ይናገራሉ። ኢቦላ በርካታ ዜጎችን በነጠቃት ኮንጎ አንድ የግብረሰናይ ድርጅት የገጠር ጤና ጣቢያዎችን በመገንባት ላይ ይገኛል። የየትማቪንጋን ዘገባ ተረጅቶ ተስተያቀርበዋል።
ማንጂና ከቤኒ 30 ኪሎ ሜትር ርቀት ላይ የምትገኝ የገጠር ከተማ ስትሆን በዲሞክራቲክ ኮንጎ ተከስቶ የነበረው 10ኛው የኢቦላ ቫይረስ ወረርሽኝ ማዕከል ናት። ግብረሰናይ ተቋማት ሰራተኞች አማካኝነትም ተከስቶ የነበረውን የኢቦላ መከላከል ለማፋጠንና የህሙማኑን ብዛት ለመቆጣጠር የሚያግዝ የድንኳን ሆስፒታል ከነመሳሪያው አቋቁመው ነበር። ይሁንና በአሁኑ ሰዓት ሆስፒታሉ ከእንጨት የተሰራው ህንጻና ከጣራው ውጪ ምንም በሌለበት ሆኖ በሚያሳዝን ይዞታ ላይ ይገኛል። ሁኔታውም በማንጊና የጤና ማዕከል ነርስ የሆነውን ጀስቲስ ካምባላ ያሳዝነዋል።
በማንጊና በሚገኘው ባረጊው የኢቦላ ማዕከል ውስጥ እንገኛለን። ሁልጊዜም እንደሚባለው እንደ አውሮፓውያን አቆጣጠር በ2018 በተከሰተው በኢቦላ ወረርሽኝ የሁሉም ኢቦላ ምርመራ ማዕከሎች እናት ነው የምንሰኘው። ታዲያ ህክምና ማዕከሉ ለምን አረም በቀለበት ለሚለው ምናልባትም የተገነባው ጠንካራ ካልሆነና ከሚሰባበር እቃዎች በመሆኑ ነው። ይሄ ቦታ እንደሌሎች አይደለም፣ በድንገተኛ ሁኔታ ውስጥ ነው የተገነባው።
በቤኒ ከተማ ያለው ሁኔታ ደግሞ የተለየ ነው። በፕሮቴስታንት የጤና ማዕከሎች ከሳቢኞሌ በተባለው ቦታ የአገሪቱ ሆስፒታሎችና የጤና ጣቢያዎች በእንጨት በጠንካራው የተሰሩም ቢሆኑ ለመቋቋም እየጣሩ ይገኛሉ። አሁን ላይ ቦታው ለህሙማን እንክብካቤ መስጫ ሲሆን የማዕከሉ ዲሬክተርም ይህን እንደ ስኬት ይቆጥሩታል።
ግብረሰናይ ተቋሞቹ በቂ ነገር አድርገዋል፣ አቅም ሰጥተውናል። ምንም እንኳን አሁን ላይ ወረርሽኙ አብቅቷል ቢባልም በሽታውን ልንከላከል የምንችልበት መሰረተ ልማት ጥለውልን ሂደዋል። በተውልን መሰረተ ልማት ተጠቅመን ኢቦላ እንዳይከሰት መከላከሉ ላይ መስራታችንን እንቀጥላለን። መሰረተ ልማቱ እዚህ ስላለ አሁንም ድረስ ጨርሶ ያልጠፋውን ወረርሽኝ እንከላከልበታለን።
በቤኒ በኢቦላ ወረርሽኝ ወቅት እጅግ ብዙ የመሰረተ ልማት ድጋፍ የተደረገላቸው ቢሆንም አብዛኞቹ ነገሮች ግን አልቀዋል። አንዳንድ በሚታገሉ ቦታዎች ላይ መሰረት ልማቶች ለሌላ አገልግሎት እየዋሉ ነው።
በኢቦላ ህክምና ማዕከል ውስጥ ያቆየነው ሆስፒታል ቢያንስ የሆስፒታል ቁመና ስለነበረው ነው። በዚህ በቤኒ በለይቶ ማቆያ ውስጥ መሆን ያለባቸውን የኮሮና ቫይረስ ታማሚዎች ሲመጡ ለኢቦላ የተዘጋጀን ለይቶ ማቆያ ለነሱ መድበን በዚያ እናሳርፋቸዋለን። ስለዚህ ግማሹ የኢቦላ ህክምና ማዕከል በኮቪድ-19 ለመጣ ጫና እያገለገለ ይገኛል። ይህንን ነው ያደረገው ግን ያለ ነው።
በ10ኛው የኢቦላ ቫይረስ የተጎዱት የገጠር ሆስፒታሎች በሽታውን ለመቆጣጠር በነበረው ርብርብ የጤና መሰረተ ልማቶችን ብቻ ሳይሆን የባለሙያ ድጋፍም አግኝተዋል። ይህም የኮሮና ቫይረስ ወረርሽኝን ለመከላከልና ለመቆጣጠር ትልቅ ጠቀሜታ ነበረው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሲሆን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና በትዊተር ገጻችን @voaamharic በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ደክማ